ደቀ መጻሕፍት ዓለም የካታኮምቡ ሰማዕት እንደምን ሰነበታችሁ አድማጮቻችን? ባለፈው ሳምንት ቃል በገባንላችሁ መሰረት ከዛሬ ጀምሮ በሚቀጥሉት ሳምንታት ለናቀርብላችሁ ቃል የገባነውን የካታኮምቡን ሰማዕት መጽሐፍ ትረካችንን ይዘን ቀርበናል። መንገዶች ሁሉ ወደ ሮም ያደርሳሉ የሚል አንድ ጥንታዊ ተረት አለ። በ1952 ዓመተ ምህረት መጨረሻ ግድም ሮምን የጎበኙ ሁሉ የዚህን አነጋገር እውነተኛነት ሳይረዱ የቀሩ አይመስልም። ከተማይቱ ወደ 100 በሚጠጉ የልዩ ልዩ አገሮች ሰንደቅ ዓላማዎች አጊጣለች። ከአራቱ ማዕዘን ዓለማት በአየር በባህርና በየብስ ወደ ሮም የሚጎርፈው ህዝብ ብዛት ቁጥር ስፍር የለውም። በየማዕዘኑ ወዲህ ወዲያ የሚለው ህዝብ ብዛት ሲታይ የዓለም ነገዶች ሁሉ ዘላለማዊቱን መዲና ለመሳለም የመጡ ይመስላል። የዚህም ሁሉ ምክንያት በከተማይቱ ውስጥ የተፈጸመው የኦሎምፒክ ጨዋታዎች ውድድር ነበር። ሮም በማንኛውም ጊዜ ቢሆን ለጎብኚዎቿ የምታበረክተው ብዙ ታሪካዊ ቅርሶች አሏት። የፈረሱ ህንፃዎች፣ የወደቁ አምዶች፣ የቆሙ ቅስቶች፣ እጅና እግራቸው የማይለይ ሐውልቶች፣ ግሩም የሆኑ አደባባዮችና አብያተ ክርስቲያናት ያያሌ መቶ ዘመናት ታሪካዊ ትዝታ በሰው አእምሮ ውስጥ ይቀሰቅሳሉ። ሮም የታሪክ የጥበብ የታላቅነት የመውደቅና የመነሳት መዲና እንደነበረች የቆሙትም ሆነ የፈረሱት ቅሬታዎች ይመሰክራሉ። አንድ አገር ጎብኚ በሮምና በአካባቢዋ ሊያይ የሚችለው ውበትን፣ ጥበባዊ ትንግርቶችንና ታላቅነትን ብቻ አይደለም። በከተማይቱ ረጅም ታሪክ ውስጥ ብዙ የግፍና የአረመኔነት ተግባሮች በሰዎች ላይ እንደተፈጸሙ የሚያስረዱ ብዙ መታሰቢያዎች ይገኛሉ። ወደ ሮም የሚያደርሱ ብዙ መንገዶች እንዳሉም ከሮም የሚያወጡትም የዛኔው ያህል ናቸው። ከነዚህም ውስጥ በታሪካዊነቱ የታወቀው አፒያ አንቲካ የተባለው ጎዳና ነው። በዚህ ጎዳና በኩል አድርገን አንድ ታሪካዊ ስፍራ ለመጎብኘት ብዙ ሰዎች በአንድ ረጅም አውቶቡስ ውስጥ ተቀምጠናል። ከሹፌሩና ከጉዟችን መሪ በስተቀር የቀረነው አገር ጎብኚዎች ነበር። የጉዟችን መሪ ድምጽ ማጉያውን አፉ ላይ ደቅኖ በጉዟችን ግራና ቀኝ የምናያቸውን ስፍራዎች ታሪክ በአራት ልዩ ልዩ ቋንቋዎች ያስረዳናል። በመጨረሻም የመንገዱ ርቀት ሳይሰማን ካሰብንበት ስፍራ ደረስን። ከዚያም የምናውቀውን ቋንቋ ወደሚናገሩት ፍራንሲስካን መነኩሴ ጠጋ ካልን በኋላ ጨለማና ቅዝቃዜ ከነገሰበት ካታኮምብ በሚል ስም ወደ ታወቀው ዋሻ ውስጥ ገብተን ጉብኝታችንን ቀጠልን። ያስተናብሩን የነበሩት መነኩሴ የስፍራውን ታሪክ እየዘረዘሩ ያስረዱን ጀመር። ጉብኝቱ አንድ ሰዓት ያህል ፈጀ። በመጨረሻም ይመሩን የነበሩት መነኩሴ ከዋሻው ውስጥ ወደ ተሰራው መሰብሰቢያ ክፍል እንድንገባ ካደረጉ በኋላ የሚከተሉትን ቃላት ተናገሩ።
እኔ አሁን ምንም አይነት መንፈሳዊ ምክር ልሰጣችሁ አልተዘጋጀሁም። ዳሩ ግን ይህንን እያያችሁትን ስፍራ ዘላቂ የሆነ መንፈሳዊ ስሜት በውስጣችሁ የሚፈጥር መታሰቢያ እንደሚሆናችሁ አምናለሁ።
ያየነው ምን ነበር? ካታኮምብ በሚል ስም የታወቁት ዋሻዎች ከመቶ እስከ 312 ዓመተ ምህረት በክርስቲያኖች ላይ በደረሰው ስደትና መከራ በብዙ ሺህ የሚቆጠሩ ምዕመናን ከቄሳሮች ማዕበላዊ ቁጣ የሚጠለሉበትና በሰማዕትነትም ሲያርፉ የሚቀበሩበት ስፍራ ነበር። በዚያም በመከራው ዘመን ክርስቲያኖች ከዚህ ምድር ማህፀን በስተቀር ሌላ መጠጊያ አልነበራቸውም። በሮም አካባቢ ይህንን የመሰሉ አያሌ ዋሻዎች ይገኛሉ። ዋሻዎቹ ሁሉ ቢቀጣጠሉ ርዝመታቸው ወደ 1000 ኪሎ ሜትር ይደርሳል ይባላል። በእነዚህ አሰቃቂ በሆኑት ካታኮምቦች ውስጥ እንዲኖሩ የተገደዱት የምዕመናንና የሰማዕታት ሰራዊት ይደርስባቸው የነበረው መከራና ስቃይ በልቦለድ አቀራረብ በዚህ መጽሐፍ ውስጥ ተዘርዝሮ ይገኛል። አንባቢዎችም የስፍራውን ሁናቴና በዚያን ዘመን በነበሩት ክርስቲያኖች ላይ ይደርስባቸው የነበረውን ስደትና መከራ እንዲረዱት በማለት ይህንን የካታኮምቡን ሰባት የተባለውን መጽሐፍ ወደ አማርኛ ትርጉሜ ሳቀርብ ደስታ ይስማኛል። የሰማዕታት ደም የክርስቲያናዊነት ዘር ነው። ከዚህ በላይ ያሰማናችሁ የዚህ መጽሐፍ ተርጓሚ የሆኑት አቶ አማረ ማሞ ከመጽሐፉ መግቢያ ላይ ያስቀመጡልንን ነበር። ኮሎሲየም ለሮማውያን መፈንጠጃ ተጨፈጨፉ። ሮም ታላቅ የሆነ በዓል አክብራ የምትውልበት ቀን ነው። በብዛት የሚቆጠሩ ሰዎች ከየማዘናቱ ሲጎርፉ ይታያሉ። ካፒቶልን የተባለውን ኮረፍታ አልፎ በሕዝብ አደባባይ በሰላም መቅደስና በጢጦስ ቅስት እንዲሁም በቄሳር ቤተ መንግስት በኩል የሚወስደው መንገድ ተከትሎ የሚርመሰመሰው ሕዝብ ብዛት ይህ ነው አይባልም። ሁሉም የሚግበሰበሰው ኮሎሲየም በሚል ስም ወደ ታወቀው የስፖርት አደባባይ ነበር። ይህም ግዙፍ ህንጻ ከመቶ በላይ በሆኑ በበሮቹ በብዙ ሺህ የሚቆጠሩትን ሰዎች ቢቀበልም ፈጽሞ በቃኝን አያውቅም ነበር። ህንጻው ክብ ሆኖ የተሰራ ነው። ወደ ውስጡ ሲገቡ ለትንግርት የሚታይ ብዙ ትዕይንቶች አሉት። በመጀመሪያ ሰፊ የሆነው የትዕይንት አደባባይ ማዕከላዊ ስፍራውን ይዞ ይገኛል። ከዚህም ቀጥሎ የመቀመጫ ረድፎቹ በቁመት ከመቶ ጫማዎች በላይ የሆነውን የህንጻውን ክብ ግድግዳ ከበውት ሲታዩ ለአይን ያስደንቃል። ከዚህም በቀር በማዕከላዊ የትዕይንት አደባባይ ዙሪያ በብዙ የሚቆጠሩ የአውሬዎች ማጎሪያ ዋሻዎች፣ የእስረኞችና የተዋጊዎች መኖሪያ ክፍሎች ይታያሉ። በዚህ ታላቅ ህንጻ ውስጥ ገብቶ የታጎረው ህዝብ በእድሜም ሆነ በኑሮ ደረጃ የተለያየ ነበር። ይህንም የመሰለ የህዝብ ትዕይንት ከዚህ ቀደም ታይቶ አይታወቅም። የህዝብ ብዛት ተመልካቾችን በአድናቆት ላይ ይጥላል። በህንፃ ውስጥ የተሰበሰቡት ከመቶ ሺህ በላይ የሆኑት ሰዎች አንድ አይነተኛ ዓላማና ፍላጎት ነበራቸው። እያንዳንዳቸውን ወደዚህ ስፍራ እያነፈነፉ እንዲመጡ ያደረጋቸው የደም ፍላጎት ነበር። ስመጥሩ የሆነውንና ጥንታዊውን የሮምን ስልጣኔና ገናንነት ካስወሩት ነገሮች አንዱ ይህንን የመሰለው የደም ጥማት በህዝቦቿ ዘንድ መታየት ነው። በዚህ ስፍራ ውስጥ በብዙ የጦር ሜዳዎች ላይ የጀብዱ ስራዎችን ያዩና ያሳዩ ጦረኞች ነበሩ። ዳሩ ግን እንደ ፈሪዎች ተግባር ሊቆጠር የሚችለውን የጭቆናና የአረመኔነት ትርኢት በፊታቸው ሲፈጸም ሲያዩት የቁጣ መንፈስ በውስጣቸው አይቀሰቀስም ነበር። የታላላቅ ሰዎች ልጆችም በዚህ ስፍራ ነበሩ። እነርሱም ቢሆኑ ይህ የጭከና ተግባር የሀገራቸውን ክብር የሚቀንስ ሆኖ አላገኙት። ፈላስፎች፣ ባለቅኔዎች፣ ካህናት፣ ገዢዎች፣ ከታላላቆች ጀምሮ እስከ ተራ ሰዎች ድረስ የታላቁን ህንፃ መቀመጫዎች አጣበውታል። ዳሩ ግን የመኳንንቱ ጭብጨባና ጩኸት ከመደዴው ህዝቡ ካታ በምንም አያንስም ነበር። ይህ የጭከና ተስቦ ያልነካው ሰው በዚያ ስፍራ ቢገኝ የህዝቦቿም ልብ ይህንን በመሰለው የግፍ ተግባር ከተመረዘ ለሮም ምን ተስፋ አላት ብሎ መጠየቁ አይቀርም። ከመቀመጫዎቹ ከፍ ብሎ አንድ መንበር ይታያል። በዚያም ላይ የሮሙ ቄሳር ዶኪዮስ ተቀምጦበታል። በዙሪያውም የሮም ሃያላንና ታላላቅ ሰዎች ስፍራ ስፍራቸውን ይዘው ይገኛሉ። ከነዚህም መካከል የቄሳሩ የክብር መኮንኖች ነበሩ። እነርሱም በአደባባዩ ላይ ለሚፈጸሙት ትዕይንቶች አቃቂር እያወጡ ሲሳሳቁ ይሰማሉ። ከሩቅ በሚሰማው ሳቃቸው፣ በፈንጠዝያቸውና በሚያምረው ልብሳቸው ምክንያት ህዝቡ አተኩሮ የሚመለከተው እነርሱን ነበር። ብዙ ለመግቢያ የሚሆኑ ትዕይንቶች ከታዩ በኋላ ዋናው ጨዋታ ተጀመረ። ብዙዎችም ተዋጊዎች ባላቸው ጥበብና ሙያ ግብ ግብ እየገጠሙ በተመልካቾች ፊት መውደቃቸውን የህዝቡንም ስሜት ከልብ ያለፈ ቀስቅሰውት ነበር። የበለጠም ትዕይንት ለማየት ያላቸው ጉጉት ከመቀመጫቸው እያስነሳ ያስጮኋቸው ጀመር። በተመልካቾቹ ዘንድ ከልክ ያለፈ የተደነቀውም ከሞሪታንያ አገር የመጣው ተዋጊ አደባባይ ውስጥ ሲገባ ታየ። ይህ ሰው በቁመቱም ሆነ በጉልበት ጎልያድን የሚወዳደር ነበር። ጉልበትን ከቁመት ጋር አስተባብሮ የያዘ መሆኑን ለመረዳትም አያዳግትም። ከሞሪታንያዊ ተወላጅ ጋር እንዲጋጠም ባታቪያ ከተባለ አገር የመጣ አንድ የጨበጣ ጦር ተዋጊ ወደ ትዕይንቱ አደባባይ ገባ። ይህም ሰው በጉልበቱም ሆነ በሰውነቱ ከሞሪታንያዊ ተወላጅ ምንም ማያንስም ነበር። በሁለቱ ተዋጊዎች መካከል ተመልካችን የሚያስደንቅ አንድ ልዩነት ይታይ ነበር። የሞሪታንያዊ ተወላጅ መልኩ የቀይዳማ ጸጉሩ ዞማ አይኖቹ የሚያበሩ ነበሩ። የባታቪያው ተወላጅ ደግሞ መልኩ ነጣ ያለ ጸጉሩ ወርቃማ አይኖቹም ደግሞ አረቀው የሚመለከቱ ነበሩ። በማንኛውም ረገድ ሁለቱ ተዋጊዎች የተስተካከሉ በመሆናቸው ይሄኛው ያሸንፋል ብሎ ለመወሰን አስቸጋሪ ነበር። የሞሪታንያዊ ተወላጅ ቀደም ብሎ ብዙ የውጊያ ትዕይንቶችን ያሳየ በመሆኑ ሳይደክም አይቀርም ብለው የሚያስቡም ብዙዎች ነበሩ። ሁለቱ ተዋጊዎች በታላቅ ቅልጥፍና ግብግብ ገጠሙ። እህልና ውሃ የማያሰኘውን የባታቪያውን ተወላጅ አሰነዛዘር ሞሪታንያዊ ፈጣንና ግሩም በሆነ አኳኋን ይመክት ጀመረ። ሞሪታንያዊ ፈጣንና አጥቂ ቢሆንም በማይበገረው ተቃዋሚው ላይ የማየል ድል ሊያጋጥመው ግን አልቻለም። ወዲያውም ምልክት ተሰጠና ተዋጊዎች ወደ ስፍራቸው ገቡ። ይህም የተደረገው ለተዋጊዎቹ በመራራት ሳይሆን እንዲያ ተስገብግቦ የሚጠባበቀውን የሮማውያንን የደም ጥማት ለማስታገስ የሚቻልበት ጊዜ እስኪዳረስ ድረስ አረፍ እንዲሉ ነበር። እነዚህ ሁለት ተዋጊዎች ተመልሰው እንደሚመጡ ሁሉም ሳይረዳ አልቀረም። ሁለቱ ተዋጊዎች እንደወጡም በብዛት የሚቆጠሩ ሰዎች ወደ አደባባዩ ገቡ። ሁሉም ጦር የጨበጡ ነበሩ። ወዲያው ግብ ግብ ገጠሙ። ውጊያውም ወገን ለይቶ የሚደረግ አልነበረም። ሁሉም እርስ በርሱ ይጨፋጨፍ ነበር። ይህንን የመሰለው ትዕይንት የጨዋታውን አደባባይ በደንብ የሚያጥለቀልቅበት ጊዜ የተመልካቾቹ አንጀት ይርስ ነበር። ትርኢቱም አያሌ ሰዎችን በአነስተኛ ጊዜ ውስጥ እንዲያልቁ አደረጋቸው። አደባባይ ውስጥ ሽብር ሆነ። 500 የሚያክል የሚሆኑ ጦር የጨበጡ ሰዎች ደማቸውን እያዘሩ ይተራመሳሉ። አንዳንድ ጊዜ አንድ ስፍራ ላይ እጅብ ይላሉ፣ በሌላ ጊዜ ደግሞ በአደባባይ ውስጥ ተሰራጭተው የነፍስ አውጪኝ ሲሯሯጡ ይታያሉ። አደባባዩን የሬሳ ክምር አልብሶታል። የተረፉትም ያለ ምህረት ይጋደላሉ። አሸናፊዎቹ ወዲህና ወዲያ እየተሯሯጡ ያገኙትን እየቀነደቡ ይጥሉታል። የመጨረሻዎቹ ቅሬታዎችም በአንድ ስፍራ ላይ እጅብ ብለው ይከሳከሳሉ። በመጨረሻውም ውጊያው እየበረደ ሄደ። ከ500 ሰዎች ውስጥ 100 ሰዎች ቀሩ። አብዛኞቹም የቆሰሉና የደከሙ ነበሩ። ወዲያው አንድ ምልክት ተሰጠ። ሁለቱ ሰዎች አደባባይ ውስጥ ጥልቅ ሲሉ ታየ። እየሮጡም እጅብ ብለው ወደሚጨፋጨፉት ሰዎች ደረሱ። እነዚህም ሁለቱ ሰዎች ሞሪታንያዊው እና የቫታቪያዊው ተወላጅ ነበሩ። እነርሱም ባረፈ ጉልበታቸው በደከሙት ሰዎች ላይ እንደ መዓት ወረዱባቸው። በአደባባዩ ላይ እልቂት ሆነ። ሁለቱ ኃይለኞችም ግራና ቀኝ እየተዘዋወሩ ውጊያ ያደከማቸውን ምስኪኖች እየመተሩ ጣሏቸው። በመጨረሻም ሁለቱ ብቻ በአደባባዩ ላይ ቆመው ቀሩ። ጆሮ የሚያደነቁር ጭብጨባና ጩኸት ከተመልካቹ ሕዝብ ዘንድ ቀረበላቸው።